እንዳለችው በእግዚአብሔር አይን ሁሉም ቀላል ነው። እግዚአብሔር ደግሞ ልናደርገው የማንችለውን ልንወጣ የማንችለውን ነገር እንድናደርግ አያዘንም። ዛሬ የምንማረው ትምህርት ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ ለእኛ መስዋዕት ሆኖ ማለፉ ብቻ ሳይሆን በዚህ ምድር ላይ እኛ ዛሬ ያለን የእግዚአብሔር ሰዎች እሱ በሄደበት መንገድ ልንሄድ እንደምንችል ምሳሌውንም ሊተውልን ነው። በፊልጵስዩስ ምዕራፍ ሁለት ላይ ያንን ሀሳብ አነባዋለሁኝ። ያንን ካነበብን በኋላ ጸልይና ነው ትምህርታችን የምንጀምረው። እንዲህ የሚል ሀሳብ አለ። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራሄ ቢሆኑ ደስታዬን ፈጽሞልኝ። በአንድ ሀሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሀሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይ በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላእክትም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። ፍቅርህ ታላቅ ስለሆነ፣ ምሕረትህ ብዙ ስለሆነ፣ ቸርነትህ ወሰን ስለሌለው እግዚአብሔር አምላካችን እናመሰግናለን። ጌታ ሆይ ኢየሱስን መምሰል የሚለውን ትምህርት ስንማር የዘላለም አምላክ እግዚአብሔር በሕይወታችን ክርስትናን እንድንኖረው ፈቃድህን አድርገን በዚህ ምድር ላይ ያንተን ሀሳብ አገልግለን እንድናልፍ እንድትረዳን እለምንሃለሁ። ዛሬ ይህንን ቃልህን የሚሰሙ ወገኖቼ ሁሉ በምን ሁኔታ እንዳሉ፣ በምን እያለፉ እንደሆነ እግዚአብሔር አምላክ አንተ ታውቃለህ። ያንተ ዓላማ ያንተ ፈቃድ ሰው ያንተን ቃል ሰምቶ ሕይወቱ ከዳነ በኋላ በዚህች ምድር ላይ የመንግስተ ሰማይን ኑሮ እየተለማመደ ፈቃድህን እያደረገ ለእርሱ የሆንለትን ለሌላው እየመሰከረ እንዲሆን እንዲኖር ስለሆነ እግዚአብሔር አምላክ በዚህ ነገር ላይ ያንዳንድን ሰው እንድታስብ እለምናለሁ። ይህ ትምህርት ለአእምሮ እውቀት ሳይሆን ለእያንዳንዳችን ሕይወት መለወጫ አቅጣጫችንን የሚለውጥ ራሳችንን የሚያሳይ እንዲሆን እንድትረዳን እለምናለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ አሜን። ኢየሱስን መምሰል። ይህ ኢየሱስን መምሰል የሚለው ሀሳብ የክርስትና ሕይወት መሰረት ነው። እያንዳንዳችን ማንነታችንን ስለምናውቅ አንዳንዴ ኢየሱስን እንመስላለን ወይም መምሰል እንችላለን ብለን ማሰብ ይከብደናል። ሆኖም እንደ እውነቱ ከሆነ ግን የክርስትና ሕይወት ዋና ዓላማ ኢየሱስን መምሰል ነው። ገና ከመጀመሪያው እግዚአብሔር ሰውን ሲፈጥር በመልኩ የፈጠረው ከዚህ የተነሳ ነው። የመጀመሪያው ሰው በኃጢአት በወደቀበት ጊዜ ያ እግዚአብሔርን የሚመስልበት መልኩ ተበላሸ። ኃጢአትን የማያውቀው ሰው በኃጢአት ወደቀ፣ የኃጢአት ባሪያ ሆነ። ከነበረበትም የክብር ስፍራ ተባሮ ሞቱን የሚጠባበቅ ሰው ሆነ። ይህን ሀሳብ በዘፍጥረት ምዕራፍ 3 ላይ ስናነብ እናገኛለን። እግዚአብሔር ግን ይህንን ሞቱን የሚጠባበቅ ሰው ለማዳን ከታላቅ ፍቅሩ የተነሳ በልጁ በኢየሱስ ክርስቶስ በኩል ከራሱ ጋራ ሰውን አስታረቀ። ወገኖቼ ክርስቶስን መምሰል እግዚአብሔር አምላክ ከመጀመሪያው ወዳቀደልንና ወደ ሰጠን ክብር መመለስ ማለት ነው። ስለዚህ ክርስቶስን ስለ መምሰል ስናስብ ትኩረታችን በክርስቶስ ታላቅ ፍቅርና ታላቅ ሥራ ላይ ማድረግ አለብን። ፍቅር ታላቁ የሕይወት መግለጫ ነው። ፍጹም የሆነውን የእግዚአብሔር ፍቅር በሕይወታችን መለማመድ ስንጀምር የእግዚአብሔር ፈቃድ በሕይወታችን እያደረግን ከእግዚአብሔር ጋር መጓዝ እንጀምራለን። ከእግዚአብሔር ጋር ለመጓዝም ሆነ የእግዚአብሔርን ፈቃድ በሕይወታችን ለመፈጸም የአእምሮ መታደስና የአመለካከት ለውጥ ያስፈልገናል። ጳውሎስ ይህንን ሐሳብ አስመልክቶ ሲናገር በሮሜ 12:1-3 ላይ እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። በአዲሱ ትርጉም ይህን የመጨረሻው ሐሳብ በልባችሁ መታደስ ተለወጡ የሚለውን በአእምሯችሁ መታደስ ተለወጡ ይለዋል። ለእግዚአብሔር የምናቀርበው ሰው በክርስቶስ ሞት ምክንያት ከኃጢአት የተለየውን ሰውነት ነው። የተቀደሰውን ሰውነት ልናቀርብ ተጠርተናል። ይህ ካልሆነ ግን ከእግዚአብሔር ጋር መጓዝ ፈጽሞ አይሆንልንም። ወገኖቼ እግዚአብሔር የሚጠይቀንን ነገር ከባድ አድርገን ማየት የለብንም። እርሱ ለእኛ ካደረገው ሌላ እኛ ለእርሱ የምናደርገው የለም። በኤፌሶን 1:4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ይሄ በጣም የሚያስደንቅ ነገር ነው። ገና እኛ ከመታሰባችን ገና ከመፈጠራችን በፊት በእግዚአብሔር ልብ ውስጥ ያለን ሰዎች ነው። አስቀድሞ ይላል ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንድንሆን ይላል። ቅዱስ ማለት የተለየ ማለት ነው። ለእግዚአብሔር የተለየን እንድንሆን አስቀድሞ እግዚአብሔር አስቦናል ይላል። የደህንነታችንና ወደ ዘላለም ሕይወት የመግባታችን ነገር አስቀድሞ ከእግዚአብሔር ታላቅ ፍቅር የተነሳ የታሰበና የተፈጸመ ነገር ነው። የሚገባን በበደላችን ምክንያት ሞት ሆኖ ሳለ በታላቅ ፍቅሩ ሞታችንን በሕይወት ሻረልን። የዚህ የታላቅ ፍቅሩ ውጤት ከእግዚአብሔር ጋር የጠበቀ ግንኙነትና ኅብረት እንድናደርግ ግድ ይለናል። ወገኖቼ ከእግዚአብሔር ጋር የምንጓዘው ከእኛ ስራ የተነሳ ከእኛ ፍቅር የተነሳ ሳይሆን ከእርሱ ታላቅ ፍቅርና ስራ የተነሳ ነው። በአንደኛ ዮሐንስ 4:10 ላይ ፍቅር እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደ ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም ይላል። ወገኖቼ እዚህ ላይ ልብ ብለን ልናስተውል የሚገባን ነገር አለ። ማንኛውም በእኛ ህይወት የሚከናወን ነገር በእኛ አቅምና ሁኔታ የሚሆን ወይም በስጋችን ፍላጎት የሚሆን ነገር አይደለም። ፈቃዳችንን ለእግዚአብሔር ስንሰጥ እሱ ራሱ በመንፈሱ በሕይወታችን የሚያደርገው አስደናቂ ነገር ነው። አሁንም ቢሆን እኛ በራሳችን ለእኛ የምናደርገው ነገር የለንም። እግዚአብሔር ከእኛ የሚጠይቀን ራሳችንን ለእርሱ እንድንሰጠውና የእርሱ ማደሪያ እንድንሆን ነው። ወገኖቼ የእኛን ድካም ለእርሱ አስረክበን በእርሱ ብርታት በተለወጠና በታደሰ አእምሮ ልንመላለስ ተጠርተናል። ከመጀመሪያው ቅዱስና ነቀፋ የሌለብን አድርጎ እንደፈጠረን በዚህ አዲስ ህይወት ከእርሱ ጋር እንድንመላለስ እግዚአብሔር ይፈልጋል። ማንኛችንም በራሳችን በሕይወታችን ለውጥ አናመጣ። የስጋንና የሰይጣንን ፈተና ድል የምናደርገው ራሳችንን አስቀድመን ለእግዚአብሔር አስረክበን ከእርሱ በምናገኘው ኃይል ነው። አሜን። ሐዋርያው ጳውሎስ በፊልጵስ 4:13 ላይ ደስ የሚል ቃል ይናገራል። ኃይልን በሚሰጠኝ በክርስቶስ ሁሉ እችላለሁ ይላል። እግዚአብሔርን መምሰል ወይም ደግሞ ክርስቶስን መምሰል የሚለውን ሀሳብ ስናነሳ ብዙ ጊዜ የሚታየን የራሳችን ድካም፣ የራሳችን ጉልና ዛሬ ቃል የገባነውን ነገር ስንሽረው ማየታችን ይሆናል። ይሁን እንጂ በምንም ሁኔታ ብናት ከእኛ ድካም በላይ የሆነ እኛ የማንችለውን የሚያስችል የእግዚአብሔር መንፈስ ከእኛ ጋር አለ። ወገኖቼ እግዚአብሔር ሊለውጠን ያድሰን ይፈልጋል። ይህንን በሕይወታችን እንዲያደርግ ግን እኛ ልንፈቅድለት ይገባናል። አስገድዶን የሚያደርገው ነገር የለም። በአእምሮአችን መታደስ ስንለወጥ በእግዚአብሔር ሐሳብ መመላለስ እንጀምራለን። ያን ጊዜ በፊልጵስዩስ 2:5 ጀምሮ በክርስቶስ ኢየሱስ የነበረው ይህ ሐሳብ ደግሞ በእናንተ ይሁን ያለው ነገር በሕይወታችን ይፈጸማል። ወገኖቼ እግዚአብሔር በሰጠን በመንፈስ ቅዱስ እሱ በእኛ ሕይወት ውስጥ የሚፈልገውን ነገር እንዲፈጽም ወደ እግዚአብሔር ቀርበን የእሱን ሐሳብ በሕይወታችን እንድናስተናግድ ራሳችንን ልንሰጠው ይገባናል። ቅዱስ በሆነው እግዚአብሔር ሐሳብ መመላለስ ስንጀምር የእግዚአብሔር መንፈስ ሁለንተናችንን ሲቆጣጠር ከራሳችን አስተሳሰብ ወጥተን ወደ እግዚአብሔር ሐሳብ እንገባለን። በክርስቶስ ሐሳብ መመላለስ ከራስ ሐሳብ መውጣት ማለት ነው። በአንድ ጊዜ የእግዚአብሔርንም ሐሳብ የራሳችንንም ሐሳብ ማስተናገድ አንችልም። አንዱን መምረጥ እንችላለን። ኢየሱስን ለመምሰል ክርስቶስ ሁሉን ትቶ ራሱን በሰው ደረጃ ዝቅ አድርጎ እንደመጣ እኛም ሁሉን ነገር ስለ ጌታ ለመተው ፈቃደኞች መሆን አለብን። እግዚአብሔር ዓላማ አለው። ጌታ ኢየሱስ ሁሉን ማድረግ ሲችል፣ ሁሉም በስልጣኑ ሲችል ራሱን ባዶ በማድረግ መከራን እንደተቀበለ እኛም ስለ ስሙ ሁሉን ትተን መከራን ልንቀበል ይገባል። ወገኖቼ ኢየሱስን መምሰል ከራስ ምቾትና ፍላጎት መውጣት የግድ የሚጠይቅ ነገር ነው። ብዙዎቻችን ክርስትናን የምንፈልገው ከፍርድ ለማምለጥ፣ መልካም ሰው ለመሆን፣ ደግሞም በዚህ ምድር ላይ የፈለግነውን አግኝተን ለመደሰት ነው። በእርግጥ ጌታን ስንከተል በዚህ ምድር የምንፈልገውን ለማግኘት እንችላለን። ተቀዳሚው ነገር ግን ከጌታ ጋራ የመሆናችንና በእርሱ ፈቃድ የመመላለሳችን ጉዳይ ነው። በክርስቶስ ስንሆን፣ በእርሱ ፍቅር ስንመላለስ፣ በብርሃን ስንኖር እርሱ ያደርግ የነበረውን ስራ መስራት እንችላለን። ያንንም እኛ ሳንሆን እርሱ ራሱ በእኛ ሆኖ ፈቃዱን በእኛ ይፈጽማል። ክርስቶስን መምሰል የሚለውን ሐሳብ ስንሰማን ይህ እንዴት ይቻላል የሚል ጥያቄ በልባችን ሊነሳ ይችላል። አንድ ልናውቀው የሚገባ ነገር ቢኖር እግዚአብሔር ሊሆን የማይችለውን ነገር እንድናደርግ እንደማያዘን ነው። ጌታ ኢየሱስ ከታላቅ ፍቅሩ የተነሳ ከገናናው ክፉ ወርዶ እኛን መምሰሉ የእርሱን ምሳሌ እንድንከተል ነው። በአንደኛ ጴጥሮስ ምዕራፍ 2:21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና ይላል። ይህ ጥቅስ ባጭሩ የሚገልጽልን ክርስቶስን ልንከተል የሚገባንን ልንከተለው የሚገባንን ምሳሌ እንደተወልን በየዕለቱ ኑሯችን እሁድ ብቻ ለኮንፈረንስ ብቻ ሳይሆን በየቀኑ ጌታ እንደተመላለሰ እንድንመላለስ የሚያሳስበን ነው። ጌታ ለሚያስተምረው ነገር እርግጠኛ ሆኖ ያስተምር ነበር። በማቴዎስ 5:48 ላይ የሰማዩ አባታችሁ ፍጹም እንደሆነ እናንተ በኑሯችሁ ሁሉ ፍጹማን ሁኑ ይላል። እንግዲህ ከእግዚአብሔር አኳያ ከእያንዳንዳችን የሚጠበቅ ነገር ቢኖር ፍጹምነት ነው። እርግጥ ነው ስጋችንን ስናዳምጥ፣ ሁኔታችንን ስንመለከት ይህ እንዴት ይሆናል እስቲ ልንል እንችላለን። ይሄ ፍጹም ሁኑ የሚለው ሀሳብ ግን እንደ አማራጭ የቀረበ ሀሳብ ሳይሆን እንድንፈጽመው የታዘዝነው ትእዛዝ ነው። አሜን። ይህንን ልንቀበለው ይገባናል። መቼም ቢሆን የማይተኛ ጠላት ሰይጣን ስላለ ምንም ብታደርግ አንተ ፍጹም ልትሆን አትችልም። የማይሆንልህን ብትሞክር ምንም ዋጋ የለው፣ እንዳውም ምንም ባትሞክረው ይሻላል። ደግሞም ስጋ እኮ ደካማ መሆኑን አትርሳ። ስንቶች ናቸው ሞክረው የወደቁ ሊለን ይችላል። ማንን ነው የምንሰማው? ጌታ ኢየሱስ ፍጹም ልትሆን ትችላለህ፣ እኔን መምሰል አትክል አለ ሲለን ጣላት ደግሞ አትክል ከባድ ነው ስለዚህ የማንን ድምጽ ነው የምትሰማው? ታስታውሳላችሁ ሰይጣን በገነት ወደ ሔዋን መጥቶ እግዚአብሔር አትብሉ በበላችሁ ቀን ሞትን ትሞታላችሁ ያላቸው ሞትን አትሞቱ እግዚአብሔር ከሳቡ ፍሬ በበላችሁ ቀን እንደርሱ እንደምትሆኑ ስለሚያውቅ ነው እንዳላቸው ከዛፉ ፍሬ ሔዋን ወስዳ በላች ለአዳምም አበላችሁ ለአዳም እንደ እግዚአብሔር መሆን ቀርቶ ቀድሞ እንደ ተፈጠሩበትም ሊሆኑ አልቻሉ በመንፈሳቸው ሞቱ ከገነትም ተባረሩ ዛሬም ብዙ ሰዎች ለብዙ ሰዎች የሚያቀርብላቸው ፈተና ይሄው ነው ብዙዎችን ወደ ሞት እየነዳ ያለው በዚሁ የውሸት ሐሳብ አእምሯቸው በመያዝ ነው ስለዚህ ማንን እንመን ውሸታሙን ጠላት ወይስ ጌታ ኢየሱስን ብዙ ሰው የሰይጣን ውሸት አምኖ እግዚአብሔር የሰጠውን ሰላምና እረፍ ሳይለማመድ ያልፋል እግዚአብሔር ከዚህ ይጠብቃል ወገኖቼ እግዚአብሔር በቤተ ክርስቲያን የተለያዩ የጸጋ ስጦታዎችን የሰጠው ምዕመናን እንዲያድጉና ወደ ክርስቶስ ፍጹም ሙላት እንዲደርሱ ነው በኤፌሶን 4:23 ላይ አሮጌውን ሰው አስወግዱ በአእምሯችሁ መታደስ ታደሱ በአእምሯችሁ ይቅርታ በአእምሯችሁ መንፈስ ታደሱ ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል እዚህም ላይ ይህ ትምህርት ሲጀምር የተነሳንበትን ሀሳብ ሲጠቅሰው እናያለን እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል እንደገናም በኤፌሶን 4:11-13 የተለያዩ አገልግሎቶችን ለምን እንደሰጠ ሲናገር ሐዋርያትን ነቢያትን ወንጌል ሰባኪያንን እረኞችን አስተማሪዎችን ሰጠ ይልና ምክንያቱም ሲያብራራ ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ድረስ ነው ይላል የኔ መጨረሻውን ሐሳብ ልገሙ የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ድረስ ነው ይላል በዚህ መሰረት እግዚአብሔር እነዚያን አገልጋዮች የሰጠው አንድን ሰው ፍጹም አድርጎ ወደ ክርስቶስ ሙላት ለማድረስ ነው ዛሬ የምናያቸው የጸጋ ስጦታዎች ሁሉ አላማቸው ይሄው ነው የጸጋ ስጦታዎች በክርስቶስ ያሉት ሰዎች ፍጹም በማድረግ ወደ ክርስቶስ ሙላት ማለትም ክርስቶስን እንዲመስሉ ለማድረግ ነው እንግዲህ ጌታን ስንከተል ግልጽ የሆነ አላማና ግብ ይኖረን ዝም ብለን ግብ እንዲኖረን ማድረጉ በቂ አይደለም ግባችን ትርጉም እንዲኖረው ወደ ግባችን ለመድረስ ከልብ የሆነ ጥረት እንድናደርግ ይገባናል ጥሩ የእግር ኳስ ተጫዋቾች ዝም ብለው ስለ ግባቸው እያሰቡ ወደ ግባቸው ኳሷን አንከባለው ጎል ባያስቆጥሩ ግባቸው ማሰብ ብቻው ዋጋ የለውም ብዙዎቻችን መጽሐፍ ቅዱስ የሚለንን የሚያስተምረንን እናውቃለን ችግራችን ያን የምናውቀውን መለማመድና በሕይወታችን ሲሰራ ማየት ነው ክርስቶስንም መምሰል ዝም ብሎ በማሰብና እቅድ በማውጣት ብቻ የሚሆን ነገር አይደለም በቁርጥ ውሳኔ ጌታን ለመምሰል የሚያስችሉትን ነገሮች ማድረግ የጌታን ፈቃድ ለመፈጸም በቁርጥ መነሳት ያስፈልጋል ጳውሎስ ይህንን እያሰበ ነበር በፊልጵስዩስ 3:7-14 ላይ ይጽፍ የነበረው በእነዚህ ቁጥሮች ጳውሎስ ክርስቶስን ለመምሰል እንዴት እንደቻለ በግልጽ እናያለን ፊልጵስዩስ 3:7 ለእኔ ረብ የነበረው ሁሉ ስለ ክርስቶስ እንደ ጉዳት ቆጥር ያለሁ ይላል ምን ማለቱ ነው ይጠቅመኝ የነበረውን ሁሉ እንደ ጉድለት እንደማይጠቅመኝ ቆጥር ያዋለሁ ማለቱ ነው ወገኖቼ ብዙ የሚጠቅሙን የሚመስሉ ነገሮች ነገር ግን ነፍሳችንን የሚጎዱ ናቸው ለዚህ ነው ጌታ ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይገባል ምን ይረባዋል በማለት በማቴዎስ 16 26 ላይ የተናገረው። ሰይጣን የሚጠቅም ነገር እያሳየ ወደ ሞት ሰዎች እየመራ እንዳለ ምንም ዘነጋ አይገባንም። ወገኖቼ ይጠቅሙናል ብለን የያዝናቸውና ሁለንተናችንን የሰጠናቸው ነገሮች በክርስቶስ ላይ እንዳንመካ ያደርጉናል። በዚህ ምድር ላይ ክርስቶስን ከማወቅና በእርሱ አምኖ ከመመላለስ የበለጠ ምንም ነገር የለም። ለሰዎች ደህንነትና እረፍትን የዘላለምንም ሕይወት የሚሰጥ ምንም ነገር አይገኝም። ይህንን በምሳሌ ብንመለከት አንድ እጅግ የከበሩ ወርቅና እንቁ ወይም ደግሞ ሌላ ዋጋቸው ከፍ ያለ እቃ የጫነ ጀልባ በባህር ላይ የተጓዘ ድንገት ማዕበል ቢነሳ ጀልባዋ እቃዋ ከብዷት እንዳትሰበርና እንዳትሰጥም የሰዎችንም ሕይወት ለማትረፍ ያለው አማራጭ እነዚያን የከበሩ እንቁዎች ወደ ባህር ወርውሮ ሰዎችን ማትረፍ ነው። ጳውሎስ ከሁሉ የሚበልጠውን ስላገኘው ነገርን ሁሉ እንደሚጠቅመኝ ሳይሆን እንደ ጉዳት እቆጥረዋለሁ ያለው ለዚህ ነው። ወገኖቼ የዚህን ዓለም ንብረት ተሸክመን ከምንጠፋ የሚበልጠውንና ዘላለማዊ የሆነውን ይዘን ነፍሳችንን እናትረፍ። እግዚአብሔር እኔና እናንተን የጠራን የዘላለምን ሕይወት እንድንወርስ እንጂ በዚህ ምድር ላይ ጊዜያዊ የሆነውን ነገር አግኝተን እንድንጠፋ አይደለም። ጳውሎስ ሁሉን እንደማይረባ ነገር ከቆጠረ በኋላ በፊልጵስዩስ 3 ቁጥር 13 ላይ ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊት ያለውን ለመያዝ እዘረጋለሁ አለ። ጳውሎስ ይተጋ የነበረው ክርስቶስን ለመምሰል ነበር። ስለሆነም በፊልጵስዩስ 3 17 ላይ ወንድሞቼ ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመስሉትን ተመልከቱ፣ እኔ ብቻ ሳልሆን ክርስቶስን የሚመስሉ ብዙዎች አሉ። አንዳንዶችም ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ይላል። ጳውሎስ ክርስቶስን ለመምሰል በፊት ለፊታችን ያለውን እያየን ለዚያ እየተጋን መጓዝ እንጂ ትላንት የነበርንበትን ነገር ላይ መቀመጥ ወይም ያንን እያሰብን ወደ ኋላ መቅረት የለብንም ይለናል። ትላንት ያለፉበት መጥፎ መልካምም ገጽታ ሊኖረው ይችላል። መልካም ቢሆን በዚያ ተመክተን እንድንቀመጥ ያደርገናል። ክፉ ቢሆን በበደለኝነት ስሜት አስሮ ወደፊት እንዳንጓዝ ያደርጋል። ስለዚህ ወደፊት ጌታ በፊታችን ያዘጋጀውን እያሰብን እጃችንን ለጌታ ሰጥተን ጌታን እየጠየቅን በአዲስ ልብ በአዲስ መንፈስ ልንጓዝ ተጠርተናል። ኢየሱስን መምሰል የልብ ውሳኔ ነው፣ የአመለካከት ለውጥ ነው፣ ቅድሚያን የማወቅ ጉዳይ ነው። በማቴዎስ 6:33 ላይ አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ እንጂ ይህም ሁሉ ይጨመርላችኋል ነው ያለው። ጌታን እንደማያምኑ ሰዎች መሆን የለብንም። በዓለም ያሉ ሰዎች የሚፈልጉት የዚህን ዓለም ነገር ብቻ ነው። እኛ ግን እምነታችን በእግዚአብሔር ላይ ነው፣ ትምክህታችንም እርሱ ነው። ስለዚህ ነበር ጌታ ለደቀ መዛሙርቱ አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ የቀረው ሁሉ ይጨመርላችኋል ያለው። እግዚአብሔር ደስ የሚሰኘው እኛ በዚህ ምድር ባለን ንብረትና ሀብት ሳይሆን በእርሱ ላይ ባለን መታመን ነው። መጽሐፍ ቅዱስ ዓለሙ ምኞቱ ያልፋሉ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል አንደኛ ዮሐንስ ምዕራፍ 2 ቁጥር 17። በዚሁ ክፍል ቁጥር 15ን ስታነቡ ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ይላል። ዕብራውያን 6:11 ቁጥር 6 ላይ ደግሞ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም፣ ምክንያቱም ወደ እግዚአብሔር የሚቀርብ ሰው እግዚአብሔር መኖሩንና እርሱን ለሚፈልጉ ሰዎች ሽልማት የሚሰጥ መሆኑን ማመን አለበት ይላል። ወገኖቼ ለጌታ ብለን ሁሉን ስንተው የተሻለውንና የበለጠውን ለማግኘት መሆኑን መዘንጋት የለብንም። ዛሬ ምን ያህል እግዚአብሔርን እንፈልጋለን? ምን ያህል ለዚህ ዓለም ኑሮ እንተጋለን? ይሄ እያንዳንዳችን ለራሳችን የምንመልሰው ጉዳይ ነው። እርሱን ከልብ መፈለግን እስክንለማመድ ድረስ ክርስትናችን ትርጉም አይሰጠንም። እርሱ ምንጊዜም ከልብ ለሚፈልጉት ቅርብ ነው። ይህን ሀሳብ በኤርምያስ 29:13 ላይ ታገኛላችሁ። ከቲዮሪ ወጥተን ተግባራዊ ህይወት መኖር የምንጀምረው ከልብ ከእግዚአብሔር ጋር መጓዝን ስንለማመድ ነው። ለዚህ ነው ሐዋርያው ጳውሎስ በቆላሲያስ 3:2 ላይ በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም የሚለው። ለምንድን ነው ጳውሎስ ይህንን ያለው? የዚህ ምድር ነገር ከእግዚአብሔር መንግስትና ከጽድቁ የሚያርቀን መሆኑን ስለተረዳ ነው። ብዙዎቻችን እግዚአብሔርን እንወዳለን። ቢሆንልን እግዚአብሔር ደስ የሚሰኝበት ማድረግ የመጀመሪያ ፍላጎታችን ነው። ይሁን እንጂ የዚህ ምድር ነገር ስበቱ ደግሞ ቀላል አይደለም። ስለሆነም በብዙ ነገር በቀላሉ ልንተላለፍ እንችላለን። በዚህ ምድር ለመኖር የሚያስፈልጋችሁን አታድርጉ አላለም። ባጭሩ የዚህ ምድር ነገር ጊዜያዊ ነው። ዘላለማዊ የሆነውን ዘለቄታ ያለውን ነገር አስቡ። ኑሯችሁ ከዘላለም አንጻር ይሁን። የበለጠ ክብር ተዘጋጅቶላችኋል። እናንተ ለዚህ ዓለም ሞታችኋል እያለን ነው። የእግዚአብሔርን መንግስትና ጽድቁን ፈልጉ ነው ያለ። እዚህ ላይ ልናስተውለው የሚገባ ነገር አለ። መንግስቱ መድረሻችን፣ ጽድቁ ግን ክርስቶስን የምንመስልበት ህይወታችን ነው። የእግዚአብሔርን ጽድቅ መፈለግ ስናቆም በእምነታችን እየቀነስን እንሄዳለን። ለዚህ ነው ጌታ በማቴዎስ 5:6 ላይ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ማለትም የተባረኩ ናቸው ይጠግባሉና ያለው። ወገኖቼ ጽድቁን እንደ መጠማት የሚያጠግብ ነገር የለም። ጽድቁን መፈለግ ስናቆም በጭንቀት እንሞላለን። ወደ እግዚአብሔር መቅረብ ይሳነናል። ስለዚህ ዘወትር አይነ ልቦናችንን በመንግስቱና በጽድቁ ላይ እናደርግ። ጻድቅ ሰው በምድር ሆኖ የእግዚአብሔር መንግስት የሚለማመድ ሰው ነው። በእግዚአብሔር መገኘት ውስጥ የሚኖር ሰው ነው። ክርስቶስን መስሎ የሚመላለስ ሰው ነው። እግዚአብሔር አምላክ ክርስቶስን ለመምሰል የምንችልበትን ጸጋ ይስጠን። እንግዲህ ለዚህ ጉዳይ ደግሞ እያንዳንዳችን ከልባችን ተነስተን እግዚአብሔር በሕይወታችን ውስጥ የሚፈልገውን ነገር ለማድረግ ከተሰጠን እግዚአብሔር በእኛ ሕይወት ውስጥ የማያደርገው ነገር የለም። እግዚአብሔር አምላካችን በሕይወታችን ደስ የሚሰኝበትን ለማድረግ ፈቃዱን አድርገን ለማለፍ የምንችልበትን ጸጋ እግዚአብሔር ይስጠን። እስቲ ከዘማሪዋ ጋራ የማይቻል የሚመስለንን ሁሉ እግዚአብሔር እንደሚያስችል ይህን መዝሙር በመስማት እሰናበታችኋለሁ። እግዚአብሔር ደግሞ ሳምንት በተመሳሳይ ትምህርት እስኪያገናኘን ጸጋውን ያብዛላችሁ። እግዚአብሔር ይባርካችሁ። Let me know.
I'll make it, I'll let it.